የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በሰባተኛው አገራዊ ምርጫ የተፈናቃዮች ልዩ የድምጽ አሰጣጥ ሂደት በአማራ ክልል ዛሬ ተከናወነ። ኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል በነበሩ የጸጥታ ችግሮች ምክንያት ተፈናቅለው በአማራ ክልል በመጠለያ ጣቢያ የሚገኙ ወደ 90,000 ዜጎች ምርጫው ወደ ቤታቸው ይመልሰን ይሆን ሲሉ ጠይቀዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ተባብሶ እንደቀጠለ የተገለጸውን ውጥረት በተመለከተ የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት በዋነኛነት ከመራው የአፍሪካ ህብረት በኩል እስካሁን የወጣ መግለጫ የለም። ኦባሳንጆ የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ሲፈረም የአፍሪካ ህብረትን በመወከል ዋነኛ አደራዳሪ ነበሩ። የዓለም ዋንጫ ጨዋታን ለመምራት ለሀገሩ የመጀመሪያ ለመሆን የተዘጋጀው ሶማሊያዊው ዳኛ ወደ አሜሪካ እንዳይገባ ተከለከለ። ባለፈው የፈረንጆቹ 2025 ዓመት የአፍሪቃ ምርጡ የእግር ኳስ ዳኛ የሚል ስያሜን አግኝቶ ነበር። ዜናው በዝርዝር። በሰባተኛው አገራዊ ምርጫ የተፈናቃዮች ልዩ የድምፅ አሰጣጥ ሂደት በአማራ ክልል ዛሬ ተከናወነ። ኢትዮጵያ ብሔራዊ ምርጫ ቦርድ ከግንቦት 24ቱ ምርጫ በአንድ ሳምንት አዘግይቶ ያከናወነው ይህ የድምፅ አሰጣጥ ሂደት በሰሜን ሸዋ፣ በደቡብና በሰሜን ወሎ ዞኖች በሚገኙ 8 መጠለያ ጣቢያዎች ውስጥ በተዘጋጁ 30 ልዩ የምርጫ ጣቢያዎች የተካሄደ ነው። እነዚህ ተፈናቃዮች ባለፉት 5 ዓመታት ከኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል በነበሩ የጸጥታ ችግሮች ምክንያት ተፈናቅለው የመጡ ናቸው። ዛሬ በምርጫ የተሳተፉ ተፈናቃይ እናት ምረጡ በመባላችን መረጥን ብለዋል። በሸራ ውስጥ ስንኖር ግን 5 ዓመታት ሊሆን ነው ሲሉም ተናግረዋል።
ምርጫ ያው ተሞተርፈን በመምረጣችን ዙሩ 24 ቢሆን ለእኛ ደስተኛ ነበር። ሙሉ ደስተኛ ባንሆንም መርጠናል። ኢትዮጵያዊ እንስላለ ማለት ነው። ስለዚያ ነው እንጂ ሙሉ ደስተኛ አይደለም። ደስተኛ ምን ሆነው በቤታችን ላይ መርጠን ቢሆን ደስተኛ እንሆን ነበር። ቦታ የለንም፣ መጠለያችን የለም። 5 ዓመት በሸራ ላይ ተቀምጠን ምረጡ ሲባል ግራ ገብቶ ነው። ስለዛ ወደድንም ጠላንም ኢትዮጵያዊ ስለሆን መርጠናል። እናመሰግናለን። ድምፅ ሰጥቻለሁ። ብቻ እንደው ቢያንስ የእኛን እንባ እንኳ ቢያብስ፣ የሚያለቅሰውን ሰው እንባ ቢያብስ የሚል ተስፋ አለን።
በአማራ ክልል ሰሜን ሸዋ ደብረ ብርሃን ከተማ በሚገኙ የቻይና የወይን እሸትና ባቄሎ መጠለያ ጣቢያ በሚገኙ 21 የምርጫ ጣቢያዎች ዛሬ ከማለዳው ጀምሮ ድምፅ ተሰጥቷል። በሰሜን ወሎ ጃራ መጠለያ ጣቢያ በሚገኙ 4 የምርጫ ጣቢያዎች ዛሬ ከማለዳ ጀምሮ ምርጫ እንደተካሄደ የነገሩን ድምፅ ሰጪ ተመራጩ መንግስት ወደ ቀድሞ ኑሯቸው እንዲመልሳቸው ተስፋ ያደርጋሉ።
የመረጥኩት እኔ በሰላም ወደ ሀገሬ ተመልሼ ራስን ችዬ አርሼ ልጆችን የማሳድግበት በሰላም የሚኖርበትን አጋጣሚ ሀገር ኢትዮጵያ ሰላም የምትሆንበትን መንገድ ፍለጋ ነው ምርጫ ያን ያካሄድኩት እና ያንን ነው ፈልግኝ ነው።
እነዚህ ባለፉት 5 ዓመታት ከኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል በነበሩ የጸጥታ ችግሮች ምክንያት ተፈናቅለው ሕይወታቸውን ለማዳን የመጡ ዜጎች ከ90,000 በላይ ሲሆኑ በአሁኑ ወቅት በአማራ ክልል በ3 ዞኖች ውስጥ በመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው በመኖር ላይ ይገኛሉ። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ሰሞኑን ተባብሶ እንደቀጠለ የተሰማው ውጥረትን ተከትሎ የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነትን በዋነኛነት ከመራው ከአፍሪቃ ህብረት በኩል እስካሁን የወጣ መግለጫም ይሁን የተሰጠ አስተያየት የለም። ውጥረቱ ግን የቀድሞው የናይጄሪያ ፕሬዚዳንት ኦሊሴጎ ኦባሳንጆ የአፍሪቃ ህብረት ኮሚሽን ለአፍሪቃ ቀንድ ሰላምና መረጋጋት የሚደረገውን ጥረት እንዲደግፉ በድጋሚ ከተሾሙበት ጊዜ ጋር ተገጣጥሟል። ISS በመባል የሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ ሞዚስ ኤኬሎ ለዶቼ ቬለ እንደገለጹት የኦባሳንጆ 2ኛ ሹመት ስለመጀመሪያው ጥያቄ የሚያስነሳ ነው። የፕሪቶሪያው ስምምነት ሙሉ በሙሉ ሳይተገበርና በአካባቢው ያለው የጸጥታ ጉዳይ እልባት ሳያገኝ የመጀመሪያው ኃላፊነታቸው እንዴት ሊጠናቀቅ እንደቻለም ተመራማሪው ጠይቀዋል።
If you recall, his first appointment was about supporting the government of Ethiopia.
ታስታውስ እንደሆነ በመጀመሪያው ሹመታቸው ወቅት የተሰጣቸው ኃላፊነት የኢትዮጵያ መንግስትና ህዋት ልዩነቶቻቸውን እንዲፈቱ መደገፍ ነበር። እንደሚገባይ ከሆነ እነዚያ ልዩነቶች ቀጥለዋል። ሌላ ዙር ግጭት ሊነሳ እንደሚችል ምልክቶች አሉ። እና ጥያቄው የሚሆነው የኦባሳንጆ የመጀመሪያ ስራ የተጠናቀቀው መቼ ነው? ሁለተኛው ሹመታቸው እየተጀመረ ያለውስ መቼ ነው የሚል ነው። በመጀመሪያ ኃላፊነታቸው ወቅት ያልተጠናቀቀ ስራ በመኖሩ ይሄ ደግሞ በመጀመሪያው ኃላፊነታቸው ምን ያህል ውጤታማ ነበሩ? በዚህኛው ዙር ኃላፊነታቸውስ ምን ያህል ውጤታማ ይሆናሉ የሚል ጥያቄ ያስነሳል።
በዶች ቨለ በዋትና በኢትዮጵያ ፌዴራል መንግስት መካከለ የቀጠለውን ውጥረት በተመለከተ ለአፍሪካ ህብረት ኮሚሽን ሊቀመንበር ለመሐመድ አሊ ዩሱፍ ቃል አቀባይ እንዲሁም ለህብረቱ የሰላም ጸጥታ ኮሚሽነር ጽፈት ቤት በኢሜልና በስልክ ጭምር ያቀረበው ጥያቄ እስካሁን ምላሽ አላገኘም። የዶች ቨለ የአፍሪካ ጉዳይ ዘጋቢ በዜና መጽሔት ጥንቅሩ ዝርዝሩን ያቀርብልናል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዓለም የጤና ድርጅት ዋና ዳይሬክተር ዩጋንዳ በጎረቤት ዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ የጥንቃቄ ምላሽ መስጠቷን አመሰገኑ። ዋና ዳይሬክተር ዶክተር ቴዎድሮስ አዳሃኖም ባለፈው ሳምንት ዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት የተከሰተውን የኢቦላ ወረርሽኝ ሁኔታ ቦታው ላይ ተገኝተው ከገመገሙ በኋላ ትናንት ሰኞ ዩጋንዳን ጎብኝተዋል። የዓለም ጤና ድርጅት ባለፈው ግንቦት 7 ቀን የኢቦላ ወረርሽኝ መከሰቱን ካወጀ በኋላ የዩጋንዳ ጎረቤት በሆነችው በዲሞክራቲክ ኮንጎ ከ500 በላይ የተረጋገጠ የኢቦላ ተጠቂዎች መመዝገባቸውን ይፋ አድርጓል። ድርጅቱ ወረርሽኙ ድንበር ዘለል የመስፋፋት አደጋ የተጋረጠበት ሲል ለሕዝብ ጤና ድንገተኛ አደጋ መሆኑንም አውጇል። ዶክተር ቴዎድሮስ አዳሃኖም የዩጋንዳ ባለስልጣናት ድንበር አቋርጠው የገቡትን አነስተኛ ቁጥር ያላቸውን ግለሰቦች በማቆያ ውስጥ ለብቻ እንዲቀመጡ ማድረጓን አወድሰዋል። የመንግስት ምላሽ ፈጣንና አቅም ያለው መሆኑን የገለጹት ቴዎድሮስ ጠንካራ ክትትልና ፈጣን እርምጃዎችን አጉልቶ ያሳየ እርምጃ ሲሉ የዩጋንዳን ምላሽ አወድሰዋል። የዓለም ዋንጫ ጨዋታን ለመምራት ለአገሩ የመጀመሪያው ለመሆን የተዘጋጀው ሶማሊያዊ ዳኛ ወደ አሜሪካ እንዳይገባ ተከለከለ። በጎርጎሮሳውያኑ 2025 የአፍሪካ ምርጥ የእግር ኳስ ዳኛ በመባል የተሰየመው ሶማሊያዊ ኦማር አርታን በዓለም ዋንጫ ለመሳተፍ ባለፈው ቅዳሜ ወደ ዩናይትድ ስቴትስ ተጉዞ ማያሚ ዓለም አቀፍ አውሮፕላን ጣቢያ እንደደረሰ ለበረራ ወደ ተነሳበት ወደ ኢስታንቡል ቱርክ እንዲመለስ መደረጉን የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕረስ ዘግቧል። የዩናይትድ ስቴትስ ጉምሩክና የድንበር ጥበቃ አገልግሎት እንደገለጸው ኦማር አርታን በደህንነት ማጣራት ጉዳይ ተቀባይነት የሌለው በመሆኑ እንዳይገባ ተከልክሏል። ሶማሊያዊው የእግር ኳስ ዳኛ ምንም እንኳ የገጠሙት ሁኔታዎች ከባድ ቢሆኑም በአወንታዊ ስነ ልቦና በቀጣይ የዳኝነት ፈተናዎቹ ላይ እንደሚያተኩር ተናግሯል። ፊፋና የአፍሪካ የእግር ኳስ ኮንፌዴሬሽን ለሰጡኝ እድል አመሰግናለሁ። በቀጣይ በኳስ ጨዋታ ዳኝነቴ ላይ ደረጃዬን በመጠበቅ በዚያ ላይ አተኩራለሁ ማለቱን አዣንስ ፍራንስ ፕረስ ዘግቧል። የእግር ኳስ ቤተሰቡ ለሰጡት የምስጋና መልእክቶች ማመስገን እፈልጋለሁ ያለው ሶማሊያዊው ኦማር አርታን ለእግር ኳስ ባልደረቦቹ በዓለም ዋንጫ ግጥሚያ መልካም ስኬት እንዲገጥማቸውም ተመኝቷል። ሰሜን ኮሪያን በመጎብኘት ላይ የሚገኙት የቻይናው ፕሬዝዳንት ዢ ጂንፒንግ ለሰሜን ኮሪያ ሁለንተናዊ ድጋፍ ለማድረግ ቃል ገቡ። ዢ እንደተናገሩት ዓለም አቀፍ ሁኔታ ምንም ይሁን ምን ቤጂንግ ኪም ጁን ኡን የሰሜን ኮሪያን የሶሻሊስት አካሄድ እንዲመራ ትደግፈዋለች ብለዋል። ከዚህ ሌላ ቻይና በኢኮኖሚ ንግድና ሳይንስ ባሉ ዘርፎች ከሰሜን ኮሪያ ጋር ተቀራርቦ ለመስራት እቅዶችን መያዟን ዢ ጂንፒንግ ዘርዝረዋል። የቻይናው የዜና ወኪል ዢንዋ እንደዘገበው ኪም የሁለቱ ሀገራት ግንኙነት የማይቋረጥ ሲል አጽንኦት ሰጥተውታል። ቻይና ለሰሜን ኮሪያ በጣም አስፈላጊ የፖለቲካና የኢኮኖሚ አጋር ናትም ብለዋል። ሰሜን ኮሪያ ከቅርብ ጊዜ ወዲህ ከሩሲያ ጋር ያላትን ግንኙነት በከፍተኛ ደረጃ ማሳደጓ ይታወቃል። ባለፈው ሚያዝያ እስራኤልና ኢራን በአሜሪካ ድጋፍ የተኩስ አቁም ስምምነት ከደረሱ በኋላ ዳግም የተኩስ ልውውጥ መግባታቸው ስጋት ማሳደሩ ተገለጸ። ይሁንና ዛሬ የዓለም መገናኛ ብዙሃኖች እንደዘገቡት ሁለቱ ሀገራት ከገቡበት የዳግም ጥቃትና መልሶ ማጥቃት መውጣታቸውን አውጀዋል። ኢራን በሳምንቱ መጨረሻ በሊባኖስ መዲና ቤይሩት ላይ ለደረሰው የአየር ጥቃት ማስጠንቀቂያ ስትል ባለፈው እሁድ የጥቃት ምላሽ መጀመሯ ይታወቃል። እስራኤል በበኩሏ ኢራን ወደ 30 የሚጠጉ የባሊስቲክ ሚሳኤሎችን ወደ እስራኤል አቅጣጫ መተኩሷን አስታውቃለች። ይህን ተከትሎ የእስራኤል ጦር በኢራን ኢላማዎች ላይ የጥቃት ምላሽ ማድረሱ ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ጥሪ አቅርበውም ነበር። ጥቃቶችን እያቆምኩ ነው ስትል የገለጸችው ኢራን በበኩሏ ጥቃት ከተሰነዘረባት የከፋ ጸፋ እንደምትወስድ ዳግም አስጠንቅቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከኢራን ጋር የተጀመረው የማጥቃት ዙር መጠናቀቁን ገልጸዋል። ይሁንና በሊባኖስ በሂዝቦላ ላይ የሚደረገው ዘመቻ እንደሚቀጥል ነው የተናገሩት። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን ያለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በሰባተኛው አገራዊ ምርጫ የተፈናቃዮች ልዩ የድምፅ አሰጣጥ ሂደት በአማራ ክልል ዛሬ ተከናወነ። በኢትዮጵያ ፌዴራል መንግስትና በውሃት መካከል ተባብሶ እንደቀጠለ የተገለጸውን ውጥረት በተመለከተ የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት በዋነኛነት ከመራው የአፍሪቃ ህብረት በኩል እስካሁን የወጣ መግለጫ ሚሆን የተሰጠ አስተያየት የለም። የዓለም ዋንጫ ጨዋታን ለመምራት ለአገሩ የመጀመሪያ ለመሆን የተዘጋጀው ሶማሊያዊው ዳኛ ወደ አሜሪካ እንዳይገባ ተከለከለ። ባለፈው የፈረንጆቹ 2025 ዓመት የአፍሪቃ ምርጡ የእግር ኳስ ዳኛ የሚል ስያሜን አግኝቶ ነበር። ዜናው አበቃ።
የዓለም ዜና አዜብ ታደሰ ነች አሰማችን።